ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሐምሌ 20 ቀን 2012 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ሐምሌ 20 ቀን 237 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በኢትዮጵያ ትግልን ከምር ይዞ የዘለቀ እስካሁንም ሳይታክት ለጸረ ኢትዮጵያ ኃይሎች የእግር እሳት የሆነ አንድ ድርጅት አለ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ የመጀመሪያው ፓርቲ ነው። ላለፉት 48 ዓመታት በልሳኑ ዴሞክራሲያና በተለያዩ እትሞች እንዲሁም የሬዲዮ ፕሮግራሞች ያስተላለፋቸው መልእክቶች የሕዝብን ንቃተ ህሊና አዳብረዋል። ጥያቄ እንዲጠይቅ መብቱን እንዲያስከብርና አምባገነኖችን ለማስወገድ ከፍተኛ አስተዋጽኦ አድርጓል። በዛሬ ዝግጅታችን የምናቀርባቸው ጽሑፎችና ሀተታዎች በፍኖተ ዲሞክራሲ የተላለፉት ከህዳር ወር 2010 ዓመተ ምህረት በፊት ነው። በቅድሚያ ዜና።
እሁድ ሐምሌ 19 ቀን 2012 አመሻሹ ላይ የጤና ሚኒስቴር በሰጠው ዕለታዊ መግለጫ የ24 ሰዎች በኮሮና ቫይረስ ምክንያት ህይወታቸው ያጡ መሆናቸውን ያስታወቀ ሲሆን ይህም ቁጥር እስካሁን ከተመዘገበው ከፍተኛ ነው ተብሏል። በተጨማሪም ባለፉት 24 ሰዓታት ውስጥ በተደረጉ 9527 የላቦራቶሪ ምርመራዎች 724 ሰዎች በበሽታው መያዛቸው ሲነገር በቫይረሱ የተያዙ ሰዎች ጠቅላላ ቁጥር ወደ 13968 ከፍ ማለቱና የሞቱ ሰዎች ቁጥርም 223 መድረሱን ተገልጿል። ከቅርብ ጊዜ ወዲህ በላቦራቶሪ ምርመራዎች እየጨመሩ መሄዳቸው በበሽታው የተያዘ ሰው ቁጥር ከፍ ያለ የሄደው የጥንቃቄ ጉድለት በሰፊው በመኖሩና በበሽታው መያዛቸውን የማያውቁ ዜጎች በከፍተኛ ደረጃ በሽታውን ለማስተላለፍ መቻላቸው ነው ተብሏል። 250 ሰዎች ከበሽታው ያገገሙ መሆናቸው ቢነገርም በሽታው ይዟቸው ህክምናቸውን ሲከታተሉ ከቆዩት መካከል 68ቱ በጽኑ የታመሙ መሆናቸውን የጤና ሚኒስቴር ዘገባ ገልጿል። እሁድ ሐምሌ 19 ቀን አዲስ አበባ በሚገኘው የኦነግ ጽሕፈት ቤት የተካሄደው ስብሰባ ላይ ያለ ድርጅቱ አመራር ፈቃድ መሆኑና በስብሰባው ላይ ያልተገኙት የድርጅቱ አመራር አባላት ለዜና ተቋማት በሰጡት መረጃ ገልጸዋል። የኦነግ ምክትል መሪ የሚመራውና ከ32ቱ የአመራር አባላት መካከል 16ቱ ብቻ የተገኙበት ስብሰባ በአዲስ አበባ ጉለሌ በሚገኘው ጽፈት ቤት ውስጥ የተካሄደ ሲሆን የኦነግ መሪ የዳውድ ኢፍሳ ቤት በፌዴራል ፖሊስ ኃይሎች እየተጠበቀ ያለ መሆኑንና በስልክም ሆነ በሌላ መንገድ ከማንም ሰው ጋር እንዳይገናኝ የተከለከለ መሆኑን እነዚህ ግለሰቦች ለዜና ተቋማት ከሰጡት መረጃ ለማወቅ ተችሏል። ስብሰባውን አካሄዷል የተባሉት የኦነግ አመራር አባላት በጸጥታ ኃይሎች ተደግፈው ወደ ጽፈት ቤት መግባታቸውና ዳውድ ኢፍሳ ቤቱን ተከቦ ከማንም ጋር እንዳይገናኝ መከልከሉን አገዛዙ በጉዳዩ እጁ ያለበት መሆኑን ያሳያል ተብሏል። ከዚህ በፊት የሃጫሉ ሁንዴሳ ሞትን ተከትሎ የተያዙት የኦነግ አባላት መታሰራቸው ታወቀ እንጂ እስካሁን ድረስ የት እንደሚገኙ ጥፋታቸው ምን እንደሆነ ፍርድ ቤት መቅረባቸውና አለመቅረባቸው አልታወቀም ተብሏል። በውጭ ሀገር የሚኖሩ የኦነግ አመራርን የሚሉ ግለሰቦች ባወጡት መግለጫ የሪቀምብሩ የላውድ ኢፍሳ ቤት መከበቡንና የግለሰቡን እንቅስቃሴ መገደቡን ጠቅሰው እየተወሰደ ያለው እርምጃ አውግዘዋል። መግለጫው በመቀጠል የኦነግ አባላት የእንቅስቃሴ ገደብ የተደረገባቸው መሆኑን በነጻነት መንቀሳቀስ አለመቻላቸውን በየቦታው ያሉ የኦነግ ቅርንጫፍ ጽሕፈት ቤት ኃላፊዎች እየተያዙ መሆናቸው እንዲሁም ቢሮቻቸው እየተሰበሩና ንብረታቸውም እየተዘረፈ መሆኑን ገልጸዋል። ሰኞ ሐምሌ 20 ቀን የኦነግ ማዕከላዊ ኮሚቴ መግለጫ በሚል በተሰራጨ ሰነድ ደግሞ የኦነግ ማዕከላዊ ኮሚቴ ባካሄደው ስብሰባ ዳውድ ኢፍሳ ከሊቀመንበርነቱ ተነስቶ ምክትል የነበረው አራሶ ቢቂላ የተተካ መሆኑን አስታውቋል። ዳውድ ኢፍሳ ከአመራርነቱ የተነሳው አንደኛ ከማዕከላዊ ኮሚቴው ቀና ውጭ ከወያኔ ጋር አጋርነት በመፍጠሩ፣ ሁለተኛ ሰላማዊ ትግል የሚከተል መስሎ የትጥቅ ትግል እንደ አማራጭ መወሰዱና ጫካላለው የኦነግ ፍራይት አሁንም አማራር እየተጠበ መሆኑ፣ እንዲሁም ሶስተኛ አባቶር የተባለውን ገዳይ ቡድን አሰልጥኖና አስተጣጥቆ አማራር እየተጠበ መሆኑ ተብሏል። በዚህ ጉዳይ ላይ ያገዛዙ ባለስልጣኖችም ሆነ የተቀሩት የኦነግ አማራር አባላት እስካሁን የሰጡት ይፋ መግለጫ የለም። በተያያዘ ዜና በእስር ላይ የነበሩት የኦፌኮ አማራር አባላት ደጀኔ ጣፋና ከርሳ ደቻሳ በኮሮና ቫይረስ መያዛቸው በቀጠሮ መሰረት ሰኞ ፍርድ ቤት ሊቀርቡ አለመቻላቸውን ጠበቃቸው ለፍርድ ቤት አስታውቋል። እነ ደጀኔ ጣፋን ጨምሮ ሌሎች 3 ግለሰቦች ፍርድ ቤት መቅረብ የነበረባቸው ቢሆንም ሊቀርቡ የቻሉት አንድ ሰው ብቻ መሆኑ ታውቋል። ፍርድ ቤቱም ፖሊስ የጠየቀውን የ14 ቀን ተጨማሪ ጊዜ ውድቅ አድርጎ 10 ቀን ብቻ በመስጠት ውሳኔ ያሳለፈ መሆኑ ታውቋል። በምስራቅ ሐረርጌ ዞን በአሸባሪዎች ንብረታቸው የወደመባቸው ዜጎች አሁንም ስጋት ያለባቸው መሆኑ ለዜና ምንጮች ገልጸዋል። በተለይ በሐረማያ ባቲና በኮምቦልቻ ወረዳዎች 57 ቤቶች የተቃጠሉና የተደረፉ መሆናቸው የሚታወቅ ሲሆን ቤታቸው መቃጠሉና መጠገያ አጥተው ሜዳ ተጠለው ያሉ ዜጎች አሁንም በከፍተኛ ችግርና ስጋት ውስጥ ያሉ መሆናቸውን ለዜና ተቋማት ገልጸዋል። ከአሸባሪዎች ውስጥ የተያዙ ጥቂት መሆናቸው ያልተያዙ በርካታ ሰዎች መኖራቸው በስጋት የሚገልጹ ነዋሪዎች በአካባቢው የሚገኘው የመከላከያ ኃይል ከተነሳ አሁንም ጥቃት ሊደርስባቸው እንደሚችል ተናግረዋል። በአካባቢው ባለስልጣኖች በኩል በአሁኑ ወቅት ሁሉም አካባቢዎች በቁጥጥር መዋላቸውን በመግለጽ የዜጎቹ ስጋት ትኩረት ሳይሰጡ ቀርቷል። እስካሁን በተለያዩ አካባቢዎች በአሸባሪዎች ጥቃት ቤት ንብረታቸው ያጡ ዜጎች ቁጥር ከ10000 በላይ ሲሆን ለ7800 ሰዎች የዕለት ደራሽ እርዳታ ያቀረበ መሆኑንም የብሔራዊ አደጋ ስጋት ስራ አመራር ኮሚሽን አስታውቋል። ባለፈው ሳምንት መጨረሻ ላይ በአዲስ አበባ በቁጥጥር ስር የዋለው የኢዴፓ ምክር ቤት አባል የሆነው ልደቱ አያሌው በዛሬው ቀን በቢሾፍቱ ወረዳ ፍርድ ቤት የቀረበ መሆኑን ታውቋል። ፖሊስ ግለሰቡ ሰኔ 23 ቀን 2012 ዓ.ም ተወልዶ ለወጣቶች ገንዘብ በመስጠት በጥብጥና አመጽ ለማነሳሳት መሞከሩን መጠርጠሩና ከመኖሪያ ቤቱም 2 ሽጉጥ ማግኘቱንም በመጥቀስ በቁጥጥር ስር ያደረገው መሆኑን ገልጾ የሰውና የሰነድ መረጃ ለማቅረብና ተጨማሪ ምርመራ ለማካሄድ የ14 ቀን ጊዜ እንዲሰጠው ጠይቆ ፍርድ ቤቱ ፈቅዶለታል። ልደቱ አያሌው በጠበቃው በኩል በዋስ ተፈቶ ጉዳዩ እንዲከራከር፣ ይህ ካልሆነ ደግሞ ቋሚ አድራሻው ኮልፌ መሆኑን ጠቅሶ ጉዳዩ በፌደራል ፍርድ ቤት እንዲታይ ጠይቀዋል። በተጨማሪም ከአንድ አመት በፊት የልብ ቀዶ ጥገና ወዳደረገበት ሀገር ለሕክምና ለመሄድ እቅድ እንደነበረውና የአስም በሽተኛ መሆኑን ገልጾ በዋስ እንዲፈታ ጠይቋል። መርማሪው ግለሰቡ ከእስር ቤት ማስረጃ እንደሚያሸሽ በመግለጽ የተከራካሪ ሲሆን ፍርድ ቤቱ የሁለቱን ቃል አዳምጦ ወንጀሉን በተፈጸመበት ቦታ ፍርድ እንዲሰጥ ወስኗል። አልማጆቻችን የልክና እዚህ ላይ ተጠናቀቀ። ከቀሪው ቪዲዮቻችን ጋር አብራችሁን ቆዩ።
ሆያለ ያለ አገሬ ናገሬ ናለ
ትዝብትን ለማስፈር ሀቅን ለማስከበር በፕሮፓጋንዳ ጫጫታና በመንጋው ግርግር ሀቅ የመዘንጋት ወይም የመሳት ችግር መከሰቱ ስለማይቀር ሳይታክቱ ተጨባጩን ሀቅ ጫና ሰጥቶ ማቅረብ ግዴታ ነው። የህዝብ ትውስታ የጠዋት ጤዛ ነው ባንልም ጠዋት ፈክታ ቀጥር ከምትጠፋው አበባ ሊመሳሰል ስለሚችልም ነክሰን ሁሌም ሊረሳ ሊዘነጋ የሚፈልጉትን ማስታወስና እንዳንደናገር ማሳሰቡ ብሔራዊ ግዴታችን ይሆናል። ገዢዎች የህዝብ ትውስታ አጭርና ደብዛዛ እንዲሆን ይፈልጋሉ። የትላንቱን ረስተን ገዳዮችን አገር ወዳድና ባንዳዎችን ጀግና እንድንል ማለት ነው። ይህ ደግሞ መብትንም አገርንም ያሳጣልና እሺ ብለን የምንቀበለው መሆን የለበትም። በመልካም ጉርብትና እናምናለን። ነገር ግን ዛሬ ከሻቢያ ጋር የሚካሄደው መልመጥመጥ የሚያሳየውን አሳፋሪ ሂደት ለኢትዮጵያ የሚበጃ ለመሆኑን ማሳየት ተገቢና አስፈላጊ ሆኖ ይገኛል። ይህ ሂደት ማንን ይጠቅማል ማለቱ ሲያንስ ነው። አይንን ጨፍኖ ስንቱን የጨረሰውን የናቅፋ ጀግና ብሎ ማቀፍና ኢሱ ኢሱ ብሎ ማቆላመጥ እጅ መሳም ቀፋፊና አገራችንን ለውርደት የሚዳርግ መሆኑን ማንም ሊስተው አይገባም። ጤፋችን እየተጓዘ አለ እንጂ ያገኘነው ጥቅም የለም። ለኢትዮጵያ የሚበጅ ስምምነት ቢደረግ ኖሮ፣ በሳውዲና አሜሪካ ትዕዛዝ ስምምነት ተብዬ ባይፈረም ኖሮ፣ ለሀገራችን የሚጠቅመው ስምምነት ሌላ ይዘት በኖረው ነበር። በዚህም መስክ ተጎድተናል። ህዝብ የታገለውና ደሙን ያፈሰሰው ለስርዓት ለውጥና ለወያኔ ኢህአዴግ መወገድ ሆኖ ሳለ ይህን ትግል ባጭር ቀሽተው ወያኔ ኢህአዴግን እናስቀጥላለን የሚሉ ለስልጣን መብቃታቸው ሽንፈት እንጂ ድል አይደለም። የፈለጋቸውን ቢለፍፉ ማደናገሪያ እርምጃን ቢወስዱ ወያኔ ኢህአዴግን እናስቀጥላለን እስካሉ ድረስ የለውጥ ሳይሆን የግፍ ቀጣይ ኃይሎች እንጂ ሌላ ሊሆኑ አይችሉም። በወያኔ ህግና ድንጋጌ ለውጥ ሊመጣ እንደማይችል ማንም የሚያውቀው ሀቅ ነው። ወያኔ ሊሻሻልም ሊጠገንም ሊታደስም የማይችል ጸረ ህዝብ ኃይል መሆኑን ደግሞ የኢትዮጵያ ህዝብ ያውቃል። ከወያኔ ጉያ የወጣው አዲሱ ሹም በማያወላዳ መንገድ ኢህአዴግን ለማደስ ለማስቀጠል ነው የመጣውት ብሎናል። ቃሉን ማመን አለብን። ዘረኛውን ግፈኛ አገዛዝ ሊቀጥልባችሁ ነው ያለን። ለዚህ ነው ደማችን የተገበረው? አይደለም። ለጥገና ለውጥ ነው የተሰዋ ነው? አይደለም። ሁሉም የፖለቲካ እስረኞች ይፈቱ? ደብዛቸው ስለጠፋም ይነገር አልን? የተፈቱት ጥቂቶች ናቸው። ለስምንት አመታት ደብዛቸው ስለጠፋም መተንፈሳቀጣቸው አለ። የምስጢር እስር ቤቶች እንዳሸን ፈልተዋል ስንል ያላወቁ መስለው ባሽተው ዛሬ አዎ አሉ ቢሉም አሁንም የምስጢር ማጓሪያዎች በርክተው ግብረስየል እየተካሄደባቸው ነው። የሹሙ ውዳሴ ከንቱ አቅራቢዎች ይህ ሀቅ እንዲነሳ እንዲነገር አይፈልጉም። ሀቅ ግን ሀቅ ነው። ሹሙ በዞሪያው የተሰበሰባቸው ዘረኞችና ከንቶች ናቸው። በባዕድ አስጠጓቸው የተባሉ ምትሃት ቡድኖች፣ ስምሰራቂ አንጃዎች፣ ሱቅ በደረቴ የሁለት ሶስት አባል ቡድኖች፣ ምርጫ በሚለውም ያውን በቂ ፊርማ አግኝተው አለን ቢሉ ተሸናፊ የሚሆኑትን ማቀፍ ፈልጓል። የተወሰኑ በርጭማዎችን ለግሷቸው በአሸናፊነት ሊፈልል ተዘጋጅቷል። ለዚህም ነው ሀቀኛ አገር ወዳድ ድርጅቶችን ማራቅና ማግለል የወሰኑት። ያላወቁ ለምን በሂደቱ ተካፋይ አትሆኑም ሲሉ እናዳምጣለን። ማን ሀቀኞቹን ጠርቶ? ማን የፖለቲካ እስረኞችን ፈቶ? ማን ይፈቱ ለሚለው ጥያቄ መልስ ሰጥቶ? ማን ወያኔን ከነግስ አንግሶ አሰግዶ ወይም ሊያፈርስ ተነስቶ? መሰረታዊ ስር ነቀል ለውጥ እኮ የከርሰ ምድር ምሁር ምኞትና ውሱን ፍላጎት አይደለም፣ የህዝብ እንጂ። የህዝብ የስርዓት ለውጥ እየጠየቀ ባለበት የተጠላውን አገዛዝ ለማስቀጠል ምሎ ተገዝቶ መነሳት ጸረ ህዝብ አቋምን መያዝ እንጂ ሌላ ሊሆን የሚችል አይደለም። የመንጋው ጫጫታ ሊሸፍነው ያልቻለው ሀቅ ይህ ነው። በቃላት ደረጃ በአፋዊ ልፈፋ ደረጃ ፋሽስቱ ደግም የመብትና ዴሞክራሲ የብልጽግና ባለቤት አድርጎን ነበር። ለጋ ወጣቶችን ገሎ በአደባባይ እያሰጣ ሰላምና እድገት ተገኘም ብሎን ነበር። አርመኔው መለስ ዜናዊ አገራችንን ሸንሽኖ መከራ እያሳየን አንድነት ሰፈነ፣ እድገት ብልጽግና እውን ሆነ በሚል የባዕዳንን ገደል ማሚቶነት አግኝቶ ሲያደነቁረን ከርሞ ሞት አሳርፎልናል። የረከሰ ቢኖር ቃል ነው። በዚያው መንፈስና ይዘት ሹሙም ቀንተሌት የሚቀደው ከተጨባጩና መራራ ኑሯችን ጋር የሚገናኝ አልሆነም። ፖለቲካን በግልቡ ለሚቃኙና የተስፋን ፈረስ ለሚጋልቡ ግን ቀፎ ቃላት በቂ ሆኖላቸው ማንቀላፋትን መቀጠላቸው የሚመዘገብ ነው። ደረቁን ሀቅ በተጨባጭ አለሁ ያለንን ሁኔታ መገምገምን ትተን ሊነዱን በመከሩበት ተነጂ ከሆንላቸው ሳይውል ሳያድር ቀንበር ጭናውን ሰንሰለታችንን አጥብቀው እንደሚገዙን ጥርጥር የለውም። ንግግሩስ ዲስኩሩስ ደግ ግን ምንድነው ተጨባጭ ሁኔታ ብለን መመርመር ግዴታ ይሆናል። ሹሙ ሁሉን እስረኛ ፈቷል ተባለ፣ ውሸት። ሹሙ ሁሉን የፖለቲካ ቡድን አስተናግዳለሁ አለ ተባለ፣ ሌላ ቅጥፈት። ዘረኛ ጠባቦችን፣ ድርጅት አፍራሽ አንጃዎችን ነው የጋበዘው ያቀፈው። ቡራዩን ወለደ። በዚህ አይነት የህዝብ ድርጅቶች ኢህአዴግ ያፈረሳቸው ወደ ህጋዊ ቦታቸው አልተመለሱም። በዋናነት የህዝብ ፍላጎት የሆነውና ለችግራችን መፍትሄ ሊሆን የሚችለው የሽግግር ሂደት ተክዶ የነበረውን ስርዓት ለማስቀጠል ደፋ ቀናውን ተያይዘውታል። ወያኔ ስርዓትና አገዛዝ ነው፣ አሁንም ቀጥሏል በአዲሶቹ ሹሞች አማካኝነት። ለነገሩ ወያኔም የመጨረሻው እስትንፋስ ላይ ነው በሚባልበት ደረጃም ላይ መሆኑ አከራካሪ ነው። ሹሙ የቅርብም የሩቅም እቅድ ከመንግስት ባሻገር ያለው አለመሆኑ ግልጽ ሆኗል። በደመ ነፍስ አገር መምራት፣ የሃይማኖትን ሰበካ የፖለቲካ ማድረግ የሚቻል አይደለም። ከዚህ ከዚያ ኮርጆና ቃል አሰርቆ ማራኪ ንግግር ማድረግና ሀቅን ቁልጭ አድርጎ አቅርቦ ህዝብን መቀስቀስና ለገንቢ ግብ መነሳት የተለያዩ ናቸው። የለውጥ ቁልጭልጭና ስር ነቀል ለውጥ የሚገናኙ አይደሉም። የአገዛዙን ውድቀት ስንሻ አገዛዙን ጠግኝ ያስቀጥላለሁ የሚልን በጭብጨባ ልንቀበለው መነሳት ራሳችን በራሳችን አገራችንን መጉዳት ይሆናል። የግርግሩና ጭፍንጫጫታው መጥፎነት እዚህ ላይ ነው። ስህተትን መድገም ብልህ አያሰኝም። የሹሞቹ ምርጫና አካሄድ ሩቅ ሳይደርስ በአፍጢሙ እንደሚደፋ ማንም ሊነግረን አንጠብቅም። የሚያጠገብ እንጀራ ከምጣዱ ያስታውቃል ሊባል የለ። ያሶሳ አርባ ጉጉና በደኖ ነፍሰ ገዳዮችን አቅፎ አንድነትና ዴሞክራሲን አመጣለሁ ማለት ዘበት እንደሆነ ማወቅ አያዳግትም። አማራና ክርስቲያንን በሚንጫ የሚሉትን የክብር እንግዳ አድርጎ አስተማርቶ ሰላምና እኩልነት አሰፍናለሁ ማለት አሰቋቂ ቧልት ነው። ሁሉም እንደሚያየው የትግሬ በላይነትን በሌላይ በላይነት ለመተካት መዳከሩ ለዲሞክራሲ መቆም አይደለም። ህዝብ እርስ በርሱን ዲፈጃጀ ተጠመደውን ቦምባ ፈንድቶ በህብረትና ፍቅር መኖርን መመኘት ጅልነት ወይም ተራማጭ በርበር ይሆናል። ህጋዊና አንድ የሆነውን ኢህአፓ ግሎ ድርጅቱን ከተዉ አመታት ያለፋቸውን አንጃ ጉዶች በድርጅቱ ስም ለማንቀሳቀስ መጣርም ውጤቱ ከንቱ ዜሮ ነው። ያልታወቀን እየተናገርን አይደለም፣ ግን ጆሮአቸውና ህሊናቸው ላይ ለተኙት ሁሉ መደጋገሙ የግድ ሆኖ በመገኘቱ ነው። የሁኔታዎች አካሄድና የሹሞቹ ማያያዝ ወደ አዘቅት እንጂ ወደ ብሩህ ቃል እንደማይወስደን ደግሞ ግልጽ ሆኖ ይገኛል። ህዝብ በስጋት ላይ ያለው አለምክንያት አይደለም። ሀቀኛ ኢትዮጵያውያን ለሀገራቸው እየተጨነቁ ሲሆን፣ ከርስ አደር በልቶ አደሮቹ ግን ሰርግና ምላሽ እየታያቸው ነው። መሰረታዊ ልዩነት የተቃረነ አሰላለፍ። በሀገር ቤት አማራው እየተሰቃየ ባለበት ለአማራው ቆመን ብለው የሚያደናግሩ አስመሳዮች ወደ ውጭ ሀገሮች በረው በዚያ ያለውን አማራ ገንዘብ አምጣ ይሉታል። የትኩረት ስራቸውን ስተውት ነው? ሹሙስ ዙረት በዙረት የሆነው በሀገር ቤት ያለውን ስራ ጨርሶ ነው? ቅስም ዘሞዲ ፍየል ወዲያ ከንቱ ሽርጉድ ሰፍኖ ይታያል። ፍጹም የዴሞክራሲ የሆነው የወያኔ ስርዓት በሹሞቹ እየቀጠለ ነው። ህጎቹ ተሻሩ? ጸረ ህዝብ አዋጆች ታገዱ? የሙስና አባወራዎችና ነአዜብ ተያዙ? ወይስ መረጃ እየሰጠችን ነው የሚል የሐሰት ዜና አሰራይቶ ህዝብን ለማደናገር ተሞከረ? በነካሳ ከበደና አሜሪካኖች አማካሪነት ሹሙ እንደ አሜሪካው ትራምፕ የሐሰት ዜና ዋና አናፋሽ ሊሆን ጥቂት ቀረው ቢባል ማጋነን አይሆንም። ፋሽስቱን ኮሎኔል ከዚምባብዌ በእርቅና ሰላም ስም ሊያመጣው ተነስቶ እንደነበር የሚረሳ አይደለም። ወያኔ የህዝብ ንብረት የሆነውን የልዑሎች ንብረት ብሎ ሲመልስላቸው የዘውድ አገዛዝና ፊውዳሊዝምን የታገሉትን ግን በጉድጓድ እስር ቤት አጉሮና ህገወጥም ብሎ ከሀገር አሳዶ እንደከረመ የምንረሳው አይደለም። እባብን በጫንቃ እርግብን በጭቃ የሆነውን ስርዓት ማስቀጠል በህዝብ ቁስል ላይ ጨው ነስንስበት እንጂ ለውጥ ሊሆን አይችልም ማለት ነው። አቁን ተረድተን ምን ማድረግ አለብን ለሚለው ተገቢውን ግንዛቤ እንያዝና ትግላችንን እናፋፈም። ኢትዮጵያዊነት ያቸንፋል። ወያኔ ኢህአዴግ በህዝብ ትግል ይወገድ። ኢህአፓ በህዝባዊ ዓላማው ጸንቶ ትግሉን ቀጥሏል።
Oh, you're the one that's mine. ውሎ አድሮ ሀቅ መውጣቱ አይቀሬ ነው። እንደ ኢትዮጵያ ያሉ በኢኮኖሚ ያላደጉ ሀገራት በባህል የበለጸጉ መሆናቸው ይታወቃል። ብልጽግናቸው የማይታወቅላቸው በኢኮኖሚ ላይ ያተኮሩ የፖለቲካ ድርጅቶች ፍላጎት ጎልቶ ስለሚታይ ነው። ምንም እንኳን በኢኮኖሚ ያላደጉ ሀገራት ባህላቸውን በሌላ ላይ ለመጫን የሚቻላቸው ያለመሆኑ ቢታወቅም ለፖለቲካ መወጣጫ ሲባል ባህልን ምክንያት አድርጎ ማቅረብ የተገንጣይ ቡድኖች ሁሉ የተለመደ ድርጊት ሲሆን ተስተውሏል። ባህልን አንድ ቦታ የሚቆም አድርገው የሚመለከቱ ጠባብ ዘረኞች ባህል ማደጉን መለወጡን አይቀበሉም። ኢትዮጵያ ኤርትራን ኮሎኒ የማድረግ አቅም የላትም ሲል ኢሃፓ በወቅቱ ለሻቢያ ሲመክር የቆየው ለዚህ ነው። ይህን መሰሉን ሐሰት ሲያራግቡ የነበሩ እነ ኦነግን ኢትዮጵያን ጥገኛ ቅኝ ገዢ አድርገው ሲከሱ ኢትዮጵያ ለበርካታ ዘመን ጥገኝነትን ተቃውማ ስትፋለም የኖረች ሀገር መሆኗን እንኳን አይናቸውን ይጋረዱበት የዘር ጨርቅ ሊያሳያቸው አልቻለም። ሻቢያ መገንጠሉ በውጭ ጠላቶች ረዳትነት ሊሳካለትም የኮሎኒው ጥያቄ አሳፋሪ እንደነበር በማመን ኢሳያስ ራሱ ቅኝ ገዢ ነው ሲለው በነበረው አማራ ፊት ቀርቦ ስህተቱን በማመን ይቅርታ ጠይቋል። በወቅቱ ከኢሃፓ ጋር ግጭት ውስጥ ያስገባው ይኸው ጉዳይ ነበር። በተለይ ኢሃፓን ይቅርታ አለማለቱ ስህተትን የመደባበቅ እንጂ አምኖ የመቀበል ልምዱ የሌለን መሆኑን ያሳያል። የኢሃፓን ኢትዮጵያዊ ትግል አባይ ኢትዮጵያ በሚል ቅጽል ሊያጣጥል የሞከረው ሻቢያ ቃሉን ለወለደው ልጁ ለወያኔም አስተላልፎለት እንደቆየ አለ የሚባል አይደለም። የዛሬ የሚታየው የኤርትራ መጻይ እድል በኢትዮጵያ እጅ ውስጥ የመሆኑ ጉዳይ ሻቢያ በኢሃፓ ሲነገረው አልሰማ ያለው ነገር ነበር። ውሎ አድሮ ግን ብዙ ህይወት ቢያስከፍልም ሀቁ መጋለጥ ችሏል። ለኤርትራ ህዝብ የፈለጉትን ቢለጥፉለት ከኢትዮጵያዊነቱ ፈቀቅ የሚያደርገው ታሪካዊም ሆነ ባህላዊ ልዩነት የለውም። ለግንጠላ ብለው የተለያየ ታሪክ እየፈበረኩ ሲያጋጩ ቢኖሩም ህዝብ አንድም ጊዜ በመንፈሱ ተለያይቶ አያውቅም። ማን ነው ማንን የሚረታ? ገነትን አብረሃት፣ ትብለጽን ውቢት፣ ወይስ ኢሳያስን ደረጀ፣ ዘካርያስን ዳኛቸው፣ አጽባሃን ገመቹ ወዘተ? የማይሆን ነገር ነበር። ድሮም አብረው ያደጉ ኢትዮጵያውያንን መለያየት አይቻልም። ኢትዮጵያውያን ዘረኝነትን ቢጸየፉ ዘረኛን በሙሉ ቢጠራጠሩ እውነት አላቸው። ጠባቦች እንደ ጋሪ ፈረስ የሚታያቸውን ውሱን ርቀት ድረስ ብቻ ነው። ኢሳያስ ድል ማድረግ እንኳን ቢችል ከኢትዮጵያውያን ጋር ተጋጭቶ የትም መድረስ እንደማይችል የገባው ከ27 ዓመታት ወዲህ ነው። ብዙ ህይወት እንዲጠፋ ምክንያት ከሆነ በኋላ ሆነ ግን ጥላቻን በማስፋፋት ህዝብን በማፈናቀል በዘር ማጥፋት ጭፍጨፋ ላይ በመሰማራት በተለይ አማራውን በማጥላላት ዘመቻ ላይ ተሰማርቶ ከቆየ በኋላ ብዙ ህይወት ካጠፋ በኋላ ተሳስተናል፣ የመገንጠል ጥያቄው ትክክል አልነበረም ብሏል። ዘረኞች የነገሩን ሁኔታ ቀርበው አይተው እስከሚጸጸቱ ብዙ ጥፋት ማድረስ ይችላሉና ጅማሮቻቸውን በሙሉ በጥርጣሬ ማየቱ ተገቢ ነው። ለምሳሌ ሰሞኑን የአዲስ አበባ ኗሪነት መታወቂያ ላይ ዜግነት አልባ የሆነና የደም አይነትን የሚገልጽ እንዲሆን የተደረገው ለምንድን ነው? ሹሙ በተመሳሳይ ወቅት ህጻናትን በቤተ መንግስት ሰብስቦ ስለ ኢትዮጵያ ሲሰብክ እንዴት ኢትዮጵያዊነት ዜግነት ከአዲስ አበባ ኗሪዎች ዘንድ ሹሙ በሚያዛቸው ሰዎች እጅ መነጠቅ ቻለ? ለምንስ አላማ ብሎ መጠየቅ ይቻላል። አሁንም አንዳንዶች ከኢትዮጵያዊነት አዳራሽ ተጠግተው የዘር ድንኳናቸውን ይተከሉ አሉ። ኦነግና መሰሎቹ የታክቲክም ይሁን የእውነተኛ ሐሳብ ለውጥ ማድረጋቸውን ለማወቅ እንዳይቻል ኮረኔሉ የሽግግር ውይይት እንዳይደረግ ተከላክሏል። ያልፈለገበት ምክንያት አንድምታው የማይገባ ነው። የኦሮሞ ዘረኞች ጥያቄያቸውን በአግባቡ ለውይይት እንዳያቀርቡ ለምን ይሆናል? አማራን በትምክተኝነት መክሰሳቸውን አማርኛ የጠላት ቋንቋ ነው ማለታቸውን ቢተውም እንኳን በመተኩ የሚኒሊክ ሳፋሪ የሚል መለስ ዜናዊ የሸዋ አማራ ነው ጣላት ያለውን አይነት ክስ በድግምግሞሽ ማቀባቸውን አላቋረጡም። አቋማቸውን ለማወቅ እውነቱን ለመረዳት እንዳይቻል ለምን አዲሱ ሹም እንዲህ አይነት ያልተጠራ አስተሳሰብ ተደብቆ እንዲቋስ እድል መስጠት አስፈለገው? ሲጀመር ለምን ድብብቆሹ አስፈለገ? ኢትዮጵያ የሚወዷት እንጂ የሚጠሏት ሀገር አይደለችም። የሚጨነቁላት እንጂ የሚጨነቁባት ሀገር አትሆንም። በፍቅር የሚሰውላት እንጂ በወሬ የሚሸነግሏት ተደብቀው የሚገሏት ልትሆን አይገባም። ኢትዮጵያ በፍቅርና በአንድነት ልጆቿን አቅፋ የኖረች ሀገር በመሆኗ ዛሬ በሁሉም ቅኝ ተገዢ ሀገራት ውስጥ ለመታወቂያ ያህል እንኳን እንዳይገኝ ተደርጎ የጠፋው የህዝብ ባይል ሳይሸራረፍ በብዛትና በጥራት ተጠብቆ እንዲቆይ የሆነው በኢትዮጵያ ነው። በራሱ በህዝቡ ፍላጎት መቀላቀሎች መዋሃዶች በመደረጋቸው ብሔራዊ የሆኑ ባህሎችን ማዳበር ተችሏል። በመሆኑም ነው ኢትዮጵያ እንደ ነብር ዝንጉርጉር የሚል ተምሳሌት የተሰጣት። ባህል በኢትዮጵያ ውስጥ በተጽዕኖ የተፈጠረ አይደለም። ያ ቢሆን ኖሮ ቁጥራቸው አናሳ የሆኑ ብሔረሰቦች ቋንቋቸው ጭምር በጠፋ ነበር። ተጽዕኖ ደርሶብናል የሚሉ የመገንጠል ፍላጎታቸው ለማክሳካት የሚያቀርቡት ምክንያት እውነት ቢሆን ኖሮ ዛሬ በኢትዮጵያ የባህል ክፍሎች ውስጥ ተደብቀው ቆይተዋል የተባሉ ነገሮችን አንድ ሁለት ብለው ባሳዩን ነበር። ምንም አዲስ የሚባል ነገር የሚታይ የለም። ሁሉም ነገር በአብዛኛው በኢትዮጵያዊነት ስሜት በየአካባቢው ሲተገበሩ የኖሩ ናቸው። የአሰራር ተመሳሳይነታቸው የሚነሳው ከተግባራዊ እንቅስቃሴያቸው እንጂ ከደረሰባቸው ተጽዕኖ አይደለም። የገበሬ ባህል የገበሬ ነው። በቋንቋ አይገደብም፣ በአካባቢም አይገታም። ስለ በሬው ያጉራንኩራል፣ ስለ ፈረሱ አህያው ይዘምራል፣ ስለ እርሻ መሳሪያዎቹ ይዘይራል። ሁኔታውን ሊቀይር የሚችለው የኢኮኖሚ እድገቱ ብቻ ነው። ስለ አህያ ስለ ግመል ማሰቡን ትቶ ዘመናዊ ትራንስፖርት መጠቀም ሲችል፣ ስለ እንስራ ማሰብን ሊያስረሳ የሚያስችል የቧንቧ ውሃ ተጠቃሚ ሲሆን ያን ጊዜ የባህል ለውጥ ተደረገ ማለት ይቻላል። ባህልም ጠፋ ተቀየረ ብሎ ማለት ይቻላል። ሁሉም በተመሳሳይ የኑሮ ደረጃ ላይ እያሉ ግን አንዱ ሌላውን ሊያጠፋው አይቻለውም። ሐሰትን ተመርኩዘው የሚንቀሳቀሱ ድርጅቶች ሁሉንም ነገር ለጥፋት ይጠቀሙበታል። መሳሪያቸው ስሜትን መቆስቆስ፣ በስሜት እንዲደገፉ መገፋፋት፣ ደጋፊን ማጫጫት ስለሚሆን ሀቁ ለጊዜው ይደበቃል። ለብዙ ነገር የተረጋጋ ስሜትን ፈጥሮ መወሰን አይቻልም። ባህል ከታች ወደ ላይ እንጂ ከላይ ወደ ታች የሚወርድ አለመሆኑን ይካድና በአዋጅ የሚፈጸም ተደርጎ ይታሰባል። ነገሮች ስለሚዘበራረቁ ወያኔ ኢህአዲግን ሲቃወም የነበረው ተቃዋሚ ነኝ ባል አውቆትም ይሁን ሳያውቀው ለማስቀጠል በሚደረገው ድራማ ውስጥ ሲሳተፍና ሲያጨበጭብ ይስተዋላል። ከፋፋይ ህገ መንግስትን አክብሮ ለውጥን ፈልጎ እንዴት ይሆናል? የሹመኞች ጮሌነት ዛሬ የጀመረ ባይሆንም አዲሱን ሹም መስቀለኛ ሁኔታ ላይ የሚጥሉት ብዙ ነገሮች አሉ። አብይ እንደ አብይ አይደለም ህዝብን እየቀረበ ያለው፣ እንደ ወያኔ ኢህአዴግ ነው። ወያኔ ደግሞ በምንም መለኪያ አሸጋጋሪ ሊሆን አይችልም። ህዝብ ለስር ነቀል ህዝባዊ ለውጥ እንጂ ጉልቻን ለመለዋወጥ ተባራ ድስትን ለመገንጠል አልታገለም። አዲሱ ሹም የጠራ አቋም ይዞ ከመንቀሳቀስ ይልቅ ማዋጋትን የመረጠበት ጉዳይ በውል ሊታወቅ ይገባል። ድል የኢትዮጵያ ህዝብ ነው።
ክልል የወያኔ ጸረ ኢትዮጵያ ፈንጂ አማኝና ተላላይ የሆኑ ሰዎች ወያኔ ተቋቋመው ኢትዮጵያን ለማጥፋትና በተለይ አማራውን ለመፍጀትም መሆኑን ይዘነጉና ከረባብን ቆላል እርግብ በመጠበቅ ከወያኔ ውሳኔና ምጃዎች ቀናና ደግውጤትን በመጠበቅ ይወናበዳሉ። ወያኔ ተመሰረተው በናቅፋ ደደቢት ኢትዮጵያን ለመከፋፈልና ለመበታተን በመሆኑም በቅድሚያ የብሔረሰብን ጥያቄና ለጥቆም የመሪትን ጥያቄ ጥፋትን በሚያስከትል መንገድ ለማስተናገድ ወስኖ ተነስቷል። የሀገር ጥያቄ የመሪት ጥያቄም ነውና የመብትም የዲሞክራሲም ጥያቄ ነውና ወያኔ በዚህ መስክ ፈንጂውን ቀብሮ ካፈነዳና በማፈንዳትም ላይ ካለ አመታት አልፈዋል። ገና ሲመሰረት የወያኔ መስራቾች አንዳንዶቹ ዛሬ የወያኔ ተጻራሪ ነን ቢሉም ወያኔያዊ አቋማቸውን አልቀየሩም። የትግራይ መሬትን አስፍተው ወልቃይት ጠገዴና ሌሎች የጎንደር ወሎ ክፍሎችን ትግራይ ብለው ለመሬት ቀምተው ከሱዳን ተዋስነው መጭ ሊሉ ተነሱ። ለሱዳንም የጎንደርን መሬት ሰጥተው የሱዳንን ተስፋፊነት ደግፈው የሱዳንንም ድጋፍ ሊያገኙ ቻሉ። ወያኔ አገዛዙን ለማደራደር ህዝብን መከፋፈል ነበረበትና ክልል የሚለውን አወቃቀርና ከፍፍል አንጥቶ የዘረኛ ከፋፋይ መርዙን ረጨ። አንቀጽ 39 ብሎም ለመጨረሻ ከፍፍልና ትግራይ ትግሪኝ እቅዱ መሳካት ድልዳል አመቻቸ። በርካታ ሰዎች ይህን የወያኔ እርምጃ ለህዝብ የሚጠቅም መስሏቸው ባረቁ። ወያኔ አንቀጽ 39ን ለገሰን ሲል ለንጮለታ የለፈፈውንና ወያኔ ከወደቀ አማራ ወደ ስልጣን መጥቶ ይህን መብት ይሰርዝብናል ያለውን ያስታውሳል። አሳዛኝ ሞኝነት መሆኑ ሳይውል ሳያድር ተጋልጧል። ለንጮ በአሶሳ ያካሄደውን የአማራ ፍጅት በበደምኖም ቢደግሞም ወያኔ ኦነግ መብት ያለውን ከልክሎ አሳዶታል። አንቀጽ 39 የወጣው ለይስሙላና ለወያኔ ብቻ መሆኑን ያልተረዱ ተጎዱ፣ ኪሳራንም ተከናነቡ። የህዝብን የራስ አስተዳደር መብትንም አከብራለሁ በሚል በዘፈቀደ በብሔረሰብ ደረጃ ክልል ብሎ ሲከፋፈል የደገፉትም ወያኔ ለማንም የአስተዳደርን መብት እንደማይሰጥ ጥቂት ተለጣፊዎችን ብቻ እንደሚጋልብ የክልል አስተዳደር የሚባለውንም በእጁ እንደሚያስገባ ገልጾ ነ ወያኔ ወንበዴና ዘራፊነቱን ወደ አቋምና ፖለቲካው መስክ ይፋፋል። ያባ መድበለ ፓርቲ ያለው ቃሉን ቀምቶ መፈክሩን ሰርቆ ነው መርሁን የተቀበልኩ ዴሞክራሲያዊ ነኝ ብሎ የአንድ ፓርቲ ስርዓት ያቆም ተነሳ። ዛሬ በኢትዮጵያ መድበለ ፓርቲ ስርዓት አለ ብሎ የሚከራከር ከንቀልፉ ንቃ መባል የሚገባው ነው። የፌደራል ስርዓት የተባለውንም ይዘት አሳጥቶ ክልል መሰረቱ በሚል በጎሳ ደረጃ የተዋቀረ ክልል መሰረተ። ፌደራል የተባለው ሰፍኖ የነበረውን ማዕከላዊነት ለውጦ የፌደራል አስተዳደር ለመመስረት እንጂ ህዝብን በጎጥ ለመከፋፈልና ለማናከስ አለመሆኑ ግልጽ ነበር። የወያኔ የጎሳ ብሔረሰብ ፌደራል አወቃቀር ለኢትዮጵያ በሁሉም መስክ ጠንቅ መሆኑን ለመረዳት ለእነ ሌንጮ እስከዛሬ ከበደ እንጂ ለህዝብ ግልጽ ከሆነ አመታት አልፈዋል። ለዲሞክራሲና ለእድገት የሚሆን አወቃቀር በቅድሚያ በህዝበ ውሳኔ የሚቆም እንጂ አንድ ያውም ውሁድ ፓርቲ በዘፈቀደ እንዳመቸው የሚያቆመው አይደለም። ወያኔ ለክልል አንድ ቀዳሚነትንም መሬትንም ከመስጠት አልፎ የህዝብን መብት ሊያስከብርና ራስ አስተዳደርን አጎልብቶ ኢትዮጵያን ሊያጠናክር አልነበረም። አወቃቀር አንድነትን የሚያጠናክር እንጂ የሚከፋፍል መሆን አይችልም። የወያኔ ክልል መዋቅር ግን ለህዝብ ሳይበጅ ለጥቂቶች ጠቅሞ ህዝብን በመሬት ደረጃም ከፋፍሎ ሲያናክስ ቆይቷል። የጎንደር ወሎ መሬት በኢልባቦርም እንዲሁ ምስራቅ ኢትዮጵያ በገሬና ቦረና ማል ወዘተ የማያባራ የመሬት መቀማማትና ንትርክን አስከትሎ እነሆ በአሁኑ ጊዜ በልዩ ኃይል እየተመታ ያለው ህዝብ ምስክር ሆኗል። አወቃቀር ለህዝብ ኢኮኖሚያዊ ትስስርና እድገት መጥቀም ሲገባው ወያኔ የዘረጋው ግን ክልልን በክልል የሚያናክስ ፌደራል የተባለውን ማዕከላዊ መዋቅር የሚያፈዝና ከጥቅም ውጭ የሚያደርግ ሆኗል። ወያኔ ከአረቦችና ቻይናዎች አብሮ ኢኮኖሚውን በብቸኛ ቁጥጥር በእጁ አስገብቶ በንግድና ኢኮኖሚው መስክ ትብብር እንደ አገር ጠፍቶ ክፍፍልና ጠባብ ፉክክር ሰፍኖ ይገኛል። የአገር ባለሀብቶችም ተረግጠው ለመሆኑ ማን ትግሬ ያልሆነ በትግራይ ይንቀሳቀሳል? የትግራይ ገዢ መደብ አገሪቷን በሙስናና ጨፍን ዝርፊያ እያዳከማት ይገኛል። የኢኮኖሚ እድገት የሚባለው የወያኔ ልብ ወለድ መሆኑን ህዝብ ካወቀው አመታት አልፈዋል። ወያኔ ክልልን እንደ ፈንጂ በኢትዮጵያ ላይ ቀብሮ ባስፈለገው እያፈነዳ ህዝብ አብሮ እንዳምጽበት ለማድረግ እየተጠቀመበት ነው። በክልሉ አዛዥ ናዛዥ የሆነ ህዝብ የለም ወያኔ ራሱ ብቻ እንጂ። እነ ገዱ አባዱላ ወዘተ የወያኔ ጭምብል ናቸው እንጂ ህዝብን የሚወክሉ አለመሆናቸው የታወቀ ነው። ይጣላችሁ ብሎ ወያኔ በእብሪት ኤርትራዊውን በረከትን በአማራ ላይ አዛዥና ናዛዥ አድርጎ ሾሞታል ነበር። ዴሞክራሲያዊ ኢትዮጵያ መዋቅሯን ስትወስን በጥናትና ምርምር መሰረት ህዝብን አማክራ የህዝብን ሉዓላዊነት ማክበራ የአገሪቷን አንድነትና ኢኮኖሚያዊ እድገት በሚያረጋግጥ መንገድ መሆኑ አያጠራጥርም። አለበለዚያ ራስን ማስተዳደር የሚለው ለግንጠላና ለስልጣን ሽሚያ ለቀውስና ግጭት የሚዳርግ ይሆናል። እያየነው ያለነው ሁኔታ ትምህርታዊ ሊሆን ከስሜታዊ ድምዳሜ የሚርቅ ሊሆን ይገባዋል። ወጣም ወረደም ግን አወቃቀር ህዝብን በሃይማኖትም ሆነ በብሔረሰብ የሚከፋፍል መሆን እንደሌለበት ግልጽ መሆን አለበት። ይህን በተመለከተም የማያዋጣን በወያኔ ተሞክሮ የከሸፈና ኢትዮጵያን የጎዳን መንገድ ተቃዋሚዎች እንዳይዙ ማሳሰብ እንወዳለን። የብሔረሰብና የህዝብ እኩልነት የሚከበረው በግንጠላ ሳይሆን በዲሞክራሲና የህዝብ መብትና ፍትሃዊ አስተዳደርን በማስፈን ብቻ ነው። አሊያማ ውሃ ቢወቅጡት እንቦጭ ይሆንና ለባለጌ ገድሉ ውርደቱ ያሰኝብናል። የግንጠላን መክሸፍ ደቡብ ሱዳን ማለት ብቻ ሳይሆን ኤርትራን ብንል በቂ ይሆናል። በዲሞክራሲና እኩልነት መሰረት አንድ ኢትዮጵያን በጋራ ለማቆም ከተነሳን አወቃቀር የሚያነታርቅ አይሆንም። የክልል አወቃቀር ህዝብን ከፋፈለ አገርን ጎዳ እንጂ አልጠቀመም። ወያኔ ክልል ያለውን የሚያከብርና ጥቅሙ በልካለውም ከሌላውም ሁሉ መሬትም ነዋይም እንደሚዘርፍ ጎንደር፣ አምቦ፣ ወሎ ወዘተ ብለን ያየነው የኖርነውም ምጸት ነው። አንቀጽ 39ም የወያኔን ትግራይ ትግርኝ እቅድ ሊታጀብ የተከተበች ናት። ትግራይ እስክትለማ ብቻ ሳይሆን ወያኔ ጠግቦ እስኪፈነዳ ኢትዮጵያ ትድማ ነው የወያኔ ቋሚ መፈክር። 26 ዓመታት ሙሉ እንዳየነው ደግሞ የወያኔ ቀፈት ከቶም በቃኝ ጠገብኩ የሚል አይደለም። ወያኔ እምብርትም የለውም ማለት ይቻላል። ወያኔን ለመተካት ዴሞክራሲያዊ ሽግግርን እንፈልጋለን የሚሉት ኃይሎች ሁሉ የወያኔን ተንኮልና ጎጂ እርምጃዎች እንዳያድሱ ከፍተኛ ጥንቃቄ ማድረግ ይጠበቅባቸዋል። ግንጠላ ሳይሆን የኢትዮጵያን ዴሞክራሲያዊ አንድነት የሚሹ ኃይሎች በጥሞና ተወያይተው ለአገር የሚበጅ ፖለቲካዊና ኢኮኖሚያዊ አወቃቀርና መርህ ሊይዙ እንደሚችሉ ጥርጥር የለውም። ክልልና ግንጠላ ቢጠቅም ኖሮማ ከሰባት ያላነሱ ብሔረሰቦች ያላት ኤርትራ ሻቢያ ማለትም የወያኔ ፈጣሪና አራማጅ ነፃ ወጣው ሲል ክልልን ባቆመ ነበር። ዴሞክራሲም አያዋጣም ያለው ሻቢያ እንኳ በክልል ሽንሸና ጎጂ መሆኑን አላጣውም ማለት እንችላለን። ለማንኛውም ነፃነት ወይም ባርነት ባይሆኑ በርሱ የነጎደው ሻቢያ የሚደርስበት ጉዳትና ቀውስ የሚያሳስበን አይደለምና ኢትዮጵያን ከጥፋት ለማዳን ግን የወያኔን ከፋፋይ ሂደት አጥብቀን መቃወማችን ግዴታችን ነው። ትግላችን አገር አድን ነውና አይሆንም ስንል ሆኖ ያልጠበቅነው መጥቶብን ባጅቶብን ወያኔ ወደ 27ኛው የግፍ አገዛዝ ዓመቱ እየደረሰ ነው። በዚህ አሰቃቂና ጎጂ ሂደትም የወያኔ አገዛዝና የያዛቸው አቋሞች ሁሉ በሁሉም መስክና በየፈርጁ ውድቅና ጸረ ኢትዮጵያ መሆናቸውን አይተናል። ይህን የሚክዱ ወያኔና ጭፍሮቹ ብቻ ናቸው። ይህን የገለማና ውድቅ የሆነ የወያኔ ምርጫ ልናስወግደውና ሙሉ በሙሉ ልንቀይረው እንጂ እድሜ ልንሰጠው ከቶም አይገባም አይጠበቅም። ለዲሞክራሲያዊት አንድ ኢትዮጵያ በጋራ እንታገል። ሁሉም የፖለቲካ እስረኞች ይፈቱ። ድል ለኢትዮጵያ ሕዝብ ትግል። I'm a man.
ገዛዙ የመጣ ነው። በአሁኑ ጊዜ የታየው ስርዓት አልበኝነት በዘፈቀደ ወይም የድንገት ሳይሆን ከራሱ ከአገዛዙ ከስርዓቱ የመነጨ ሆኖ እናገኛለን። አገዛዙ መረለቋቸው ህዝብን በማንነቱ ለይተው የሚገድሉት ወሮበሎች ተራ ነፍሰ ገዳዮች እንጂ ለማንም ትግል የሚያካሂዱ አይደሉም። በጥቅሉ ህዝብን ጣላት ብሎ ፍረጃ ወያኔው ያቋም ነው። ክላችን ፀራ አማራ ነው ያለው አይነት አማራው ሁሉ ጣላት ነው ያለው አይነት አማራና ክርስቲያንን በመንጫ መግደል ነው ሲሉ የተደመጡት አይነት በጥቅሉ በህዝብ ላይ ጥላቻ ማራገብ የሚያስቀጣ ወንጀል ሆኖ ሳለ ዛሬ ግን መድረክ ተሰጥቶት ይኸው ለጥፋት በር ከፍቶ ሰተት ብሏል። ትግላችን ይቀጥል ስንል ሲደረግ የነበረው ህዝባዊ ትግልን ይመለከታል። ያን ትግል ለማስቆም አዲሱ ሹምና ጓደኞቹ መጣውብናል። ተከስቶ የነበረውን የህዝብ ተጨባጭ ህብረትንም በመሸራረፍ ላይ ናቸው። ከመንጋው ጭጋግ በስተጀርባ በተጨባጭ እየተሰራ ያለው ገንቢ ሳይሆን የነበረውን ቀጣይ እድሳት የተባለው ራሱ ድርጅቶ መሆኑን ያሳያል። ምን ተገቢ ክስተታየል ብሎ መጠየቅ ተገቢ ይሆናል። እነማን ተሾሙ? ምን ህዝባዊ ተሳትፎን አረጋጋጭ እርምጃ ተወሰደ? ተበራከተ ወይስ ቀነሰ? ወንጀለኞች ተያዙ ወይስ መረን ተለቀቁ? ከልፍለፋ ባሻገር በተጨባጭ ምን ለውጥ ለማየት በቃን? ከመሰረታዊ ችግሮች የምንላቀቅበት ጎዳና ተመረጠ? ወደ ህዝባዊ መንግስት ቀና ጉዞ ተጀመረ ወይስ ባለህበት እርገት ተጫነብን? በፖለቲካው መስክ ጽፈን ምርቃና ገደል ብቻ ነው የሚከተው። ይሁንል ይመስላል ምናልባት ተስፋ ወዘተ መጨረሻው አያምርም። ምን ታየ ነው ጥያቄው? በዚህ ነው ለተጨባጭ ጥያቄዎች ተጨባጭ ምላሽ መስጠት ያለበት። የፍትህ ፍራትና የህግ በላይነት ሳይሆን የዱርዮችና የዘረኞች ፍራት እየተፈነብን ነው። ዘግናኝ ወንጀል እየተፈጸመ ለታሪክ ተጠያቂ እያደረገን ነው ማለትም ይቻላል። ሹሙ ተጠያቂ ከመሆኑ ባሻገር አይደለም ካለም ቢያንስ ሁኔታው ከእጃቸው አምልጦ ለጽንፈኞቹ ተገዢ ሆኗል ማለት ይቻላል። አገር ወዳድ ወጣቶችን ማፈስ የመረጡት ሹሞች ግን የጥላቻ አባወራዎችን አመቺ ሁኔታ የፈጠሩናቸው ብንል አንሳሳትም። ትግላችን ይቀጥል ስንል የወያኔን አገዛዝ ለማውደም የጀመርነውን ትግል እንጂ ዛሬ ግባችሁ ውሱን ነበር ብለው ሊያሳምኑን እንደሚጥሩት ያለውን አይደለም። ወያኔ ስራ ተጠግኖ ይቀጥል ዘንድ ደሙን ያፈሰሰ ማንም የለም ማለትም ይቻላል። ትግሉም ወያኔን ወደ አስጨናቂ ቀውስ የፈተተው የህብረት ትግል ሆኖ የወያኔን ከፋፍለ ግዛ ስላከሸፈም ነበር። ትግሉን ለማስቆም መነሳት እንደገና ህዝብን ወደ የጎጡ መመለስና ማናከስን ጠያቂ በመሆኑ ወያኔ በያቅጣጫው ፍርአት አልበኝነትን አራግቦ የርስ በርስ ግጭትን ለኩሶ ነበር። ሹሞቹም ይህን አስቀጥለዋል እንጂ አላስቆሙም። ከፍፍሉና ግጭቱ ለስልጣናቸው መቀጠል እና መጠናከር ስለሚጠቅማቸው ከሹሞቹ ጎን በክብር እንግድነት የተሰለፉት ደግሞ የሰላምና ፍቅር ኃይሎች ሳይሆኑ የግደለው ቆረጠው በደኑ አርባ ጉጉ ጭራቆች መሆናቸውንም ሁላችንም አይተናል። ሊፈጽሙብን ለሚፈልጉትም ግድያ የታሪክ ልቦለድ ፈጥረው በማሰራጨት ላይ ናቸው። ሹሙም ለስልጣን የሚያበቃቸው ሁሉም ማለትም የሚቻል ነው በህዝብ ጥላቻ የተካኑ ጉዶች ለመሆናቸው ዝርዝር ጠያቂ ሊመጣብን አይችልም። የትግላችን ቅልበሳ በጉዞ ላይ ነው። የህዝብ ትግል ተጠናክሮ ከቀጠለና ኢትዮጵያዊነት ከተጠናከረ ካልተሸረሸረ የፍልሰትና ክፍፍል ፍላጎታቸው ሊሳካ አይችልም። ለዚህም ነው በአሁኑ ጊዜ ግብግቡና ግጭቱ ህዝባዊ ትግል ይቀጥል በሚሉትና ትግሉ አበቃ የነበረው አገዛዝ ይቀጥል ለሚሉት ማል ሆኖ የሚገኘው። የዳዜብና ደብረጽዮን የኢሃዴግ አገዛዝ ይቀጥል የሚሉትና የሚሾማቸው ለተፈላጊና አንጭ አይደሉም። ለራሳቸው ስልጣን ጥቅም የመጡና በባዳን የተፈበረኩ ጉዶች ናቸው። አገር ወዳድነታቸው አፋዊና ማደናገሪያ ብቻ ነው። ለዚህም ነው ህገወጥነትና ስርዓት አልበኝነትን መድረክና ለመሬት ሰጥተው ያሉትና የህዝብንም ስጋት የጨመሩት። ትግላችን ጠላትና ወዳጅን የለየ በመሆኑ ጥንካሬ ሊይዝ ችሎ ነበር። ይህን ያደፈረሱት ትግሉን ከማዳከም አንጻር ጠቃሚ ሆኖ ስላገኙትም ነው። ባዳን ደግሞ ተገዢ የሆነላቸው ወያኔ እንዳይወድቅ ፈላጊ ነበሩና ናቸውናም ተከላካይ ሆነውለታል። የአሜሪካ የታወቁ ቅጥረኞች ለሹሙ አማካሪና ደጋፊ ሆነው ብቅ ብቅ ያሉት በቂ መሰከር ነው። ሹሙም የተመረጠው በህዝብ ሳይሆን በአሜሪካ መሆኑ ሚስጥር አይደለም። የነሳውዲም ድጋፍ የኢትዮጵያን ብሔራዊ ጥቅም ለሚያስጠብቅ የሚሰጥ እንደማይሆንም እናውቃለን። በከፍተኛ ደረጃና በረቀቀ መልክ እየተካሄደብን ያለው የፕሮፓጋንዳ ዘመቻ፣ የተክለሰውነት ግንባታ፣ የሐሰት ዜና ስርጭት፣ የአድርባዮች ርብርብ ወዘተ ሁሉ ይህ ሂደት የነማን ሴራና ለትግልም ጸር መሆኑን ያስገነዝበናል። የሰፈነውም ስርዓት አልበኝነትና ህገወጥነት ከአገዛዙ ጋር የተዋሃደና በእነሱም የተቀሰቀሰና የተደገፈ መሆኑም የሚታይ ነው። ይህንን መደጋገሙ ይቆም ዘንድ ሁሉም አደብ ገዝቶ ለመንጋው ጫጫታ ጆሮ ሳይሰጥ ለትግሉ መቀጠልና ለወያኔ ኢህአዴግ መወገድ መታገል ይገባዋል። የሽግግርን ሂደት ትርፍና ቅንጦት አድርገው ሊያቀርቡ የተሰለፉት ሁሉ ባለው ስርዓት ተጠቅመው የነበረውን ሊቀጥሉ አልሸሹም፣ ዞራሉን ሊያሰፍኑበት ቆርጠው የተነሱ ናቸው። ወያኔን በወያኔ ለመተካት ማንም አልተሰዋም። ያንዱን የበላይነት በሌላ የበላይነትም ለመተካት ማንም ህይወቱን አልገበረም። ለፍትህ ስርዓት፣ ለህዝባዊ መንግስት፣ ለህግ የበላይነት፣ ለእኩልነትና ዴሞክራሲ፣ ለኢትዮጵያ አንድነት ነው ለአመታት የታገልነውና ከዚህ ግብ ሳንደርስ ትግር ማቋረጥ ወይም ሞግዚት መቀበል የሚባል ሊኖር አይችልም። የህዝብን መብትና ሚና ቀምቶ እኔ እኛ አሸጋጋሪ እንሆናለን የሚለውንም ልናስተናግድ መጠበቅ የሌለበት ነው። በየታሪክ ማጠፊያው ወንበድበድ የሚል ህዝብ አገሩንም መብቱንም የሚያጣ መሆኑን ደግሞ መረጃ አምጡ የሚለን ኢትዮጵያዊ መኖር የለበትም ብንል ትክክል ነው። የህዝብ ጠላቱ ስርዓቱ ነው፣ ሌሎች ህዝቦች አይደሉም። ስለዚህ ሌሎችን እንደ ጠላት ፈርጆ ለመጉዳት መነሳት መጣር ወንጀልና አገርንም በከፍተኛ ደረጃ የሚጎዳ ነው። የኢትዮጵያ አንድነት ጠላቶች የሚያቀነቅኑት ነው ጸረ ኢትዮጵያ መርዝ። ይህን ህዝብ ነጥቶ አውቆ ከስህተት ራሱን ማራቅ ይኖርበታል ማለት ነው። የጥላቻ አባወራዎች አገዛዙ በፈጠረላቸው አመቺ ሁኔታ ለመጠቀም በመሮጥ ላይ ናቸው። ህዝብን እርስ በርስ ለማጫረስ በሚያደርጉት ሩጫ ወያኔ ራሱ እስትንፋስ ሰጪ ሆኖ ተሰልፏል። ህዝብን ወደ የጎጡ ሊሸነሽኑና ኢትዮጵያዊነትንም ሊክዱ ሊያዳክሙ የተነሱትም ወደዱም ጠሉም የዚሁ ዘመቻ አካል ናቸው። ማለትም አንድነታችንን የማጠናከሩ ትግላችን ግዳጃችን ከመቼውም ጊዜ በበለጠ ቀዳሚ ሆኖ ይገኛል ማለት ነው። በጋራ ለሀገራችን ለመብታችን ሁሉ ለስር ነቀል ለውጥና ዴሞክራሲያዊ ህዝባዊ መንግስት መታገል መቀጠል አለብን። ያሉ ልዩነቶችን ለማርገብና የጋራ መፍትሄ ለመሻት ሁሉንም ጥያቄ ለማስተናገድ የሽግግር ሂደት መኖሩ ወሳኝ ነው የተባለውም ለዚሁ ነው። ወደ ክፍፍልና ግጭት ማምራት እንዳይኖርብን። ሹሞቹ ግን ሚናቸው ያለፈውን የተጠላውን ማስወገድ ሳይሆን ማስቀጠል ነውና የሽግግርን ሂደት እነሱ ሆኑ ባዕዳን አለቆቻቸው ሊቀበሉት የሚችሉ አይደለም። በትግል ነው ይህን ሽግግር እውን ልናደርግ የምንችለው። በስህተትም ሆነ ባለማወቅ የሹሞቹን አማራጭ ሊያጅቡ የተነሱትም እርምት አድርገው ከህዝብ ምርጫ ጎን መቆም እንዳለባቸው ዳግም እናሳስባቸዋለን። ከወያኔ አገዛዝ ጎን መቆምን ለወያኔና ጭፍሮቹ ለባንዳዎችና የታሪክ ትቢያዎች ትተው ቀናውን የህዝብ ጎዳና እንዲመርጡም አደራ እንላለን። ለህዝባዊ የሽግግር ሂደት ሊታገሉ የሚፈልጉ ሁሉ ጋር ማበርና ለመታገል ያለንን ዝግጁነት እንገልጻለን። ስር ነቀል ለውጥ ያስፈልጋል፣ በትግላችንም እውን ይሆናል። ጸረ ወያኔ ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። ድል ለኢትዮጵያዊነት።
እንብኝን በር እንጂ አሁን እንብኝልኝ በር እንጂ ሰላም እስክትመጣ ዘወትር ከምናለቅ ፍርዳችን ተራዝሞ በገዥ ይጣጣ ከእኛም ወዲያ ላሳ በግፍ በመከራ ያረረ ልበን እንደተንዳዋራ እድር ተወርች ዞን ያጮች መጋኛ የዳምሳኔ ዞራ አፍተኛ ለስደት ተጋልጠን በስደት ተዋርደን አፋችንን ዘተን በስደትም ሞተን ከኛም ወዳላፋር ለገዩ ፍሪዳ ዞትር ደምገባር ሰንሰለት ጎሳሶች ልክ እንደወርቃማ አዎ እምኝን በርኝ ባደግበት ምድር በተፈጠርንባት የሁላችን እጥፍ በተቀፈረባት አንዱ የበላይ ሆኖ አንደኛ የበታች እንዴት ሰላም ይኑር እንዴት ኑሮ ይመቻች ኢማም ሸሆም ኡስታዝ ሙእሚንም ሙእሚናት ዲያቆን ቀሳውስቱ ካህናት ቆጳታት በፍትር ስጦት ስት ከተማ ሀገር ዝኑብ አይደለም ወይ ሀጫት አይሆንም ወይ እያየም አልፎ ያለመናገር የገዮች ወንበር ከዛሬም ድረስ ከንባቱ በስተቀር የሌለው ልዩነት አክሱም ንጉስ እንጂ የበዛ አስገበረ የስልጣኔን በር ለመክፈት የጣረ እረ ለመሆኑ ሃይማኖት ነበረ? ባደግንበት ምድር በተፈጠርንባት የሁላችን ስፍሮ ተቀበረባት አንድ በላይ ሆኖ አንደኛ የበታች እንዴት ሰላም ይንጣ እንዴት ኑሮ ይመቻች? እረ ለመሆኑ ሳይንቲስት ጠበብቱ ዙሪያ የከበባት ለሰው ዘር ምንጭነት እውቅና የሰጣት ለፈረንጁ ልክኛ ድንቅያናት የክርስትና እናት ተፋፋት ነበሯት ወይም ቂልባን ተካክላት ሰግድ ነበር አምስቱ ወክሰላት ተሷሷን አማይለን ፈጣሪ ባዘዘው እሷ ምንም ማስተምድሯን የሞላ ነው ታዲያ አንተን ከኔ በፊት እኔን ካንተ ኋላ ለምድሯ ባለቤት ያስቀምጠን ማን አንድ በሁለት ጉድጓድ ያንተም ሆነ የኔ የሱም የሷም ድርሻ ይህን አለም ስንለቅ የተመደበልን በስተመጨረሻ ያ ካልሆነ በቀር የግል የምንለው እምብኝን በል እንጂ እምነት ምርጫችን አገር ጋራ ነው። አንተ ወልደ ኢየሱስ እኔም ነኝ አብደላ ያንቺም ወለተ ማርያም ይህችም አመቱላ ያም ወልደ ሚካኤል ይህኛው ጁንዳ አላህ ይህም ወልደ ጎርጊስ እሱም ነው ነስረላ። አዎ በኒ አደም ሁሉም የአዳም ዘር ገዮች በፈጠሩት ለምን እንሰቃይ ለምን እንቸገር? እስከ መቼ ድረስ ለገዦች ወንበር የሆነን ሙቻ ለቀጣው ትውልድ ለምን እናስተላልፍ? የግድ ደግሞ ተንበኝን በል እንጂ መስገጃ እንዳልሰራ ቁባና ሚናራ አላሁ አክበር ብዬ ሰላት እንዳልጠራ አክሱም ላሊበላን ላንተ ያስጨበጠ አንተም እንዳታንጽ ቤተ መቅደስን በአማረ ጉልላት ጅማና ሀረር ለኔ ቆርጦ ሰጠ በታሪካችን ውስጥ የለንም ማስረጃ የሚሞላ ቅንጣት በቅዱስ ቁርአን በጣም ቅዱስ ሙፍት የተፈረ ጅታት ካልሆነ በስተቀር ገዦች የፈጠሩት የገለማ ስራ አሁን ብኝን በል እንጂ በተዘረጋልን ሁለት መንታ መንገድ አንደኛው የሚያደርግ አንደኛው የሚያነድ እንዳሻን እንጓዝ እንዳሻን እንንጓዝ በአንተ አልፈረድኩኝ አንተም በእኔ አትፍረድ እናስረክብና ፍርዱን ለህልነቀን ባለንበት ምድር እኩል መብት ይኑረን ከወንጀልም ወንጀል ከኃጢአትም ኃጢአት ከሐራምም ሐራም የአንድ ዜጋ ክብሩ የአንድ ዜጋ መብቱ በቁጥር አይሰራም። በተወለድንባት ባደግባት ምድር ማኅበረ ሰይጣን ደም በጠማው ቁጥር ለፈረሰ ገላ መቀበሪያው ችግር እምብኝን በል እንጂ በቀኙ ጨረቃ በግራው መስቀሉን በአናቱ ላይ ኮከብ በእኛ የተመረጠ የሁላችንም ዘብ የሁላችንም ዘብ እስካል መረጥን ድረስ መለስን ወንድ አስርድ አደብን ጀሚላ በረከትን ሻፊ ስባትን ቢቂላ አርከብን ሙደስን ቢቀያይሩብን አዲሱን በርንድም ስርዓቱን እስካልጣን ፈነቃቅለን ከስር ሁሉም ወልደ ወያኔ ልደቱ ጫሚቶ ኑሯችን እየጠዋት ማታ ለቅሱ እናም አንተም ሆነ እኔ እንደ የእምነታችን እንሄዳለን እንጂ ለውስደታችን እንጂ ሞላቃችን ለአንተም ኢየሩሳሌም ሀገር አይደለም ለኔም ሳውዲ አረቢያ መቾሎ ኢትዮጵያ። እናም እምቢኝን በል እንጂ መለስን ወንድ አስርድ አዜብን ጀሚላ በረከትን ሻፊ ስባትን ቢቂላ አርከበን ሙደሲር ቢቀያይሩብን አዲሱን በደንብ ስርዓቱን እስካልጣን ፈነቃቅለን ከስር ሁሉም ወልደ ወያኔ ልደቱ ጫሚቶ ኑሯችን እየዬ ጧት ማታ ለቅሶ እናም እምብኝ ነው እንጂ እምብኝን በል እንጂ አዎ እምብኝ።